ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 22ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ የረቡዕ ሐምሌ 1 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አሉላ ከበደ ነን።
ታስረው ከቆዩት የዞን 9 ጋዜጠኞችና ብሎገሮች መካከል የተወሰኑት ተፈቱ።
ሁለቱ ጋዜጠኞችና ከብሎገሮቹ አንዱ ማለትም አስማማው ኃይለ ጊዮርጊስ፣ ተስፋለም ወልደየስና ዘላለም ክብረት መፈታታቸውን ለቤተሰባቸው ደውለዋል የሚል ነገር ሰማው።
ጠበቃቸው አቶ አመሀ መኮንን ናቸው። በአብይ ርዕስ ዘገባ አለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተቃዋሚዎችን አስመልክቶ ትናንት በተናገሩት የተቃዋሚዎችንም ሀሳብ ይዘናል።
ኢህአዴግ ነጻና ፍትሐዊ ምርጫ የሚመስል ነገር የሞከረው 97 ምርጫ ላይ ነው። 97 ምርጫ ላይ በነጻና ፍትሐዊ ምርጫ በሚመስል ነገር ኢህአዴግ እንደማይመረጥ አረጋግጦ በዛውኑ ጊዜ ነበር ወደ ጉልበትና ወደ ሌሎቹ ነገሮች እየገባው።
ዶክተር መረራ ጉዲና ናቸው የመድረክ መሪ። በመጽሔት ይመለሳሉ። ለዋና ዋና ዜናው ደግሞ አሉላ።
የኒውዮርኩ የአክሲዮን ገበያ እኩለ ቀን ላይ ተቋረጠ። ለልውውጥ ገበያው መቋረጥ የቴክኒክ እክሎች ናቸው መንስኤዎቹ ተባሉ። በዕዳ ክምር የተዋጠችው ግሪክ ቆንጣጩን የቀረጥና የጡረታ ጉዳይ የሚመለከቱ የተሃድሶ እርምጃዎች በአስቸኳይ ተግባር ላይ አውላለሁ ስትል ጎረቤቶቿን ለሶስት ዓመት ዕዳ መክፈያ ብድር ጠየቀች። የሚሉት ዋና ዋናዎቹ ናቸው።
አሁን ዋና ዋናዎቹን የዓለም ዜናዎች እናሰማችሁ።
በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ ጋዜጠኞች እንዲሁም የዞን 9 ጦማሪያንና ጸሐፊዎች መካከል ሶስቱ መፈታታቸውን የአሜሪካ ድምፅ ራዲዮ ከምንጮቹ አረጋገጠ። የፋና ሬዲዮ የተፈቱት ጋዜጠኞችና የጦማር ጸሐፊዎች አምስት ናቸው ሲል ዘግበዋል። በሽብር ወንጀል ተከሰው ከአንድ ዓመት ከሁለት ወር በእስር ያሳለፉት ጋዜጠኞች ተስፋለም ወልደየስና አስማማው ኃይለ ጊዮርጊስ እንዲሁም የዞን 9 ጦማሪ ጸሐፊና የሕግ መምህር ዘላለም ክብረት ዛሬ ማምሻውን ከእስር ተፈተዋል። ከጦማር ጸሐፊዎቹና ጋዜጠኞቹ ስምንቱን የሚወክሉት ጠበቃ አቶ አመሀ መኮንን ለአሜሪካ ድምፅ ራዲዮ በተለይ እንደገለጹት ሁለቱ ሴቶች ማለትም ኤዶም ካሳይና ማህሌት ፋንታሁን ከእስር ቤት ማምሻውን አልተለቀቁም። ሄኖክ ሰማእግዜር ማምሻውን አዋይቶ አነጋግሯቸዋል።
ይህ ዘገባ በዕለቱ አብይ ርዕስ ይመለሳል። ባለፉት 48 ሰዓታት የኢትዮጵያ ወታደሮች ወደ ሶማሊያ ግዛት በብዛት ጥሰው መግባታቸውን ከደቡባዊ ምዕራብ ሶማሊያ ጌዶ ክልል የደረሰን ዜና አመልክቷል። አዲሱ አበባ አጭር ዘገባ አለው።
ስማቸው እንዳይገለጥ የፈለጉ የአካባቢው ነዋሪዎችና የዓይን ምስክሮች ለቪኦኤ ሶማልኛ አገልግሎት እንደተናገሩት ከሆነ ታንኮችን ጨምሮ ከባድ የጦር መሳሪያ የታጠቁ ቢያንስ 300 የኢትዮጵያ ወታደሮች በደቡባዊ ምዕራብ ከተማ ጌዶ ውስጥ ባለችው ሉቅ አካባቢ ታይተዋል። ቀደም ሲል የክልሉ ባለስልጣናት ለቪኦኤ ሲናገሩ አልሻባብ በሚቆጣጠራቸው አካባቢዎች ዋናውን የአማጽያኑን ትልቅ ይዞታ ባርዴሬን ጨምሮ ጥቃቱን ለመከላከል የታቀዱ በርካታ ወታደራዊ ስብስቦች እንደነበሩ ተመልክተዋል። ስማቸው እንዳይነሳ የጠየቁ አንድ የዓይን ምስክር ለቪኦኤ በሰጡት ቃል እኒህ በስም እንዳይጠቀሱ የጠየቁት ምስክር በሰልፍ የሚጓዙ የኢትዮጵያ ወታደሮችን ተመልክተናል። እነዚህ በከተማችን መሀል ያለፉ ወታደሮች ከባድ ጦር መሳሪያ ያላቸውና በታንክ እንዲሁም ወደ 200 በሚሆኑ የሶማሊያ ወታደሮች የታጀቡ ነበሩ። የሚያመሩትም ወደ ቤ ግዛት እንደሆነ አይተናል። ያየናቸው የኢትዮጵያ ወታደሮች ቁጥር ወደ 300 ይሆናል ነው ያሉት። አዲስ የታዩት የኢትዮጵያ ወታደሮች ሶማሊያ የሚገኘው የአሚሶም ተልእኮ አባላት ይሁኑ አይሆኑ ገና በውል አልተጣራም። ይሁንና በአፍሪካ ሕብረት የሰላም አስከባሪ ሚሽን ውስጥ የተሰማሩ የኢትዮጵያ ወታደሮች በሶማሊያዋ ጌዴኦ፣ ቤይ፣ ባኩል፣ ሂራን እና ቀልጉዱ ክልሎች እንዳሉ የሚታወቅ ነው።
አመሰግናለሁኝ አዲሱ። በዚህ ዘገባ ውስጥ 300 ተብሎ የተጠቀሰው 3000 ተብሎ እንዲስተካከል እንጠይቃለን። የደቡብ ሱዳን የአማጽያን መሪ ሪያክ ማሻር የፕሬዚደንት ሳልቫኪር መንግሥት ሕጋዊነቱ አክትሟል ሲሉ ተናገሩ። ይሁን እንጂ ግጭቱ እንዲያከትም በቀጠለው ሰላም ድርድር ለመሳተፍ አሁንም ቢሆን ፈቃደኛ ነኝ ሲሉ የቀድሞ ምክትል ፕሬዚደንት ማሻር መናገራቸውን አክላ ሌኒ ሩቫጋ ያጠናቀረችው ዘገባ ዝርዝሩን ይዟል። በሌላ በኩል ደቡብ ሱዳን አራተኛ የነጻነት በዓሏን በምታከብርበት በአሁኑ ወቅት በውጊያው የተፈናቀለው ሕዝቧ ቁጥር 2,250,000 መድረሱን ወይም መብለጡን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ገልጿል። እስካሁን 425,000 ስደተኞች ወደ አስጠለለችው ኢትዮጵያ በቀን 180 ስደተኞች እየገቡ መሆኑንም ድርጅቱ አመልክቷል። ቆንጅታ ይዘዋለች ዝርዝሩን።
ማቻር ዛሬ ናይሮቢ ውስጥ ለቪኦኤ በሰጡት ቃለ መጠይቅ እንደ አውሮፓውያን አቆጣጠር በ2011 ስራ ላይ የዋለው የሽግግሩ ህገ መንግስት ቀነ ገደብ እኩለ ሌሊቱ ላይ ያልቃልና ያኔ የኪር ስልጣንም ያበቃል ነው ያሉት። አዲስ መንግስት መቋቋም እንዲችል ፕሬዚደንቱ ስልጣናቸውን ይልቀቁ ሲሉም ማቻር አሳስበዋል።
We want people to know that the regime in Juba is illegitimate and therefore dealing with that regime
የጁባው መንግስት ህጋዊነት ማክተሙን ህዝብ እንዲያውቅ እንፈልጋለን። ስለዚህ ከዚህ መንግስት ጋር መደራደር በመፈንቅለ መንግስት ስልጣን ከያዘ መንግስት ጋር ከመደራደር ይቆጠራል። እርግጥ በህዝቡ ላይ መፈንቅለ መንግስት ነው ያካሄዱት። ከህዝቡ በነጠቁት ስልጣን መልሶ ህዝቡን አዲስ መሪ እንዳይመርጥ እየከለከሉት ነው።
የሁለቱን መሪዎች የፖለቲካ ግጭት ተከትሎ በ2013 ታህሳስ ወር ብጥብጥ ገነፈለና በብዙ 10 ሺዎች የተቆጠረ ህዝብ ተገደለ። ሁለቱ ወገኖች በኢጋድ ሽምግልና ሲያካሂዱት የቆየው ዝግ ያለ የሰላም ድርድር ወደ ዘላቂ ሰላም ይህ ነው የሚባል እርምጃ አላሳየም። አሁን ኢጋድ ፕለስ ተብሎ የተዋቀረው የአፍሪካ ህብረት፣ ዩናይትድ ስቴትስ እና ሌሎችም አበይት ዓለም አቀፍ ተዋናዮችን ያሳተፈው አካል ደህና እርምጃ ሊያስመዘግብ ይችላል የሚል ተስፋ አለኝ ይላሉ ማቻር። ከናይሮቢው ጋዜጣዊ ጉባኤ በኋላ ለቪኦኤ በሰጡት ቃል ኪር ከስልጣን አልወርድም የሚሉ ከሆነ ህዝቡ በግድ ሊያስወግዳቸው መብት አለው ነው ያሉት። የመንግስቱ ባለስልጣናት በበኩላቸው የሰላም ድርድሩን የሚያደናቅፉ ራሳቸው ሪያክ ማቻር ናቸው በማለት ሲከሷቸው ቆይተዋል። ይህ በዚህ እንዳለ በሁለቱ ወገኖች ውጊያ ምክንያት ከ2,250,000 የሚበልጥ ህዝብ ከመኖሪያው መፈናቀሉን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዕዳ ክምር የተዋጠችው ግሪክ ቆንጣጩን የቀረጥና የጡረታ ጉዳይ የሚመለከቱ የተሃድሶ እርምጃዎች በአስቸኳይ ተግባር ላይ አውላለሁ ስትል ጎረቤቶቿን ለሶስት ዓመት የዕዳ መክፈያ የሚውል ብድር ጠየቀች። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፓሪስ በዛሬው ዕለት ስትራስበርግ ውስጥ ለአውሮፓ ፓርላማ ሲናገሩ አቴንስ የገጠማት የዕዳ ቀውስ ያሳሰባቸው አበዳሪዎቿ የአውሮፓ ሀገሮች መሪዎች የጠየቁትን ግዴታ የሚያሟላ አዲስ ተጨባጭ እቅድ በነገው ዕለት ታቀርባለች ብለዋል። የአገሪቱ ባንኮች የገንዘብ ክምችት ጨርሶ በተሟጠጠበትና ከአገልግሎት ውጪ ለመሆን በተቃረቡበት በአሁኑ ወቅት የአውሮፓ መሪዎች ለግሪክ ዕዳ መክፈያ በሚውለው ብድር ዙሪያ ለሚደረስ ስምምነት ለያዝነው ሳምንቱ መገባደጃ የቆረጡት የመጨረሻው ጊዜ ገደብ ከማብቃቱ በፊት ይሳካል ብለው እንደሚያምኑ ነው ሚስተር ሲፓሪስ የተናገሩት። ግሪክ ለሚሰጣት ተጨማሪ የገንዘብ እርዳታ በልዋጩ የተጠየቀችውን ተጨማሪ የበጀት ቁጠባ እርምጃ ለመውሰድ ፈቃደኛ አልሆነችም የሚለውን ትችት የተከላከሉት ጠቅላይ ሚኒስትሩ በዓለም አቀፍ አበዳሪዎቿ ግን ግፊት በአገራቸው ላይ ተጥሎ የነበረው ያ የቀደመ እርምጃ የፈየደው የለም ብለዋል። እንዲህ ያለው ሙከራ ፍሬ አለማፍራቱን ሁላችንም መቀበል ያለብን ይመስለኛል ነው ያሉት ጠቅላይ ሚኒስትሩ። በእነኚህ 5 ዓመታት ውስጥ ያየነው እጅግ የከፋ መቆርቆዝ፣ ከፍተኛ ስራ አጥነትና ማህበራዊ መገለል ይበልጥ ሲባባስ ነው። የአገሪቱን ዕዳ የአመታዊውን የነፍስ ወከፍ ገቢ በ180% ከማሻቀብ የተሻለ ያመጣው ለውጥ የለም ሲሉ ሞግተዋል።
የኒውዮርኩ የአክሲዮን ገበያ ዛሬ እኩለ ቀን ላይ ተቋረጠ። ለልውውጥ ገበያው መቋረጥ ሰበቦቹ የቴክኒክ እክሎች ናቸው ሲሉ የግብይቱ ባለሥልጣናት አስታውቀዋል። ታላቁ የዩናይትድ ስቴትስ የአክሲዮን ገበያ ከጠዋቱ 5 ሰዓት ላይ ከመቋረጡ አስቀድሞ ከ1% ከፍ ባለ ነጥብ ማሽቆልቆል አሳይቶ ነበር። የቻይና የምጣኔ ሀብት ይዞታ ባሳየው መዳከምና በአክሲዮን የታዩ ችግሮች በመዋዕለ ንዋይ አፍሳሾች ላይ ያሳደሩት ስጋት ለታየው የገበያ መዋዠቅ ምክንያት ናቸው ሲሉ ተንታኞቹ አስረድተዋል። በግሪክ የብድርና የገንዘብ ቀውስ ዙሪያ የተያዘው ድርድር በቀጠለባት አውሮፓ ግን የአክሲዮን ገበያዎች ዋጋ ከፍ ብሎ ውሏል።
ኢራንና 6ቱ የዓለም ሀያላን መንግስታት በራሳቸው ላይ የጫኑትን የጊዜ ገደብ ለሁለተኛ ጊዜ ከተላለፉ በኋላ ዛሬም የኢራንን የኒውክሌር ቅመማ ጥረት ለመገደብ የሚያስችል አንዳችሁነኛ ስምምነት ላይ ለመድረስ በቪየና የያዙትን ድርድር ቀጥለዋል። ለፊታችን አርብም አዲስ ቀነ ገደብ ቆርጠዋል። ትናንት ማምሻውን በኦስትሪያዋ ዋና ከተማ የተናገሩት ምዕራባውያን ዲፕሎማቶች ከኢራን ጋር የተያዘው ድርድር የጊዜ ገደቡ ያልተወሰነ አሊያም እየታደሰ የሚቀጥል አይደለም፣ የአሁኑም ለመጨረሻ ጊዜ ነው የተራዘመው ብለዋል። እንዴትና ለምን ከዚህ በላይ መቀጠል እንደምንችል ማየት ያስቸግራል ሲሉ አንድ የየትኛው አገር ዲፕሎማት መሆናቸው ለጊዜው ይፋ ያልተደረገ ተደራዳሪ ተደምጠዋል። በሚቀጥሉት 48 ሰዓታት ውስጥ ይሰራል ወይም አይሰራም ነው ያሉት ዲፕሎማቱ። የትኛው የጊዜ ገደብ የማይታለፍ አይደለም ያሉት ደግሞ የኢራኑ ከፍተኛ ተደራዳሪ አባስ አራካቺ በበኩላቸው ቴህራን አስፈላጊ የሆነውን ያህል በድርድሩ ትገፋለችም ብለዋል።
አንድ የኢራቅ ፍርድ ቤት ከአንድ ዓመት በፊት ቲክሪት ውስጥ በኢራቅ ጦር ሰራዊት አባላት ላይ በተፈጸመ የጅምላ ፍጅት ተሳትፈዋል በሚል በተወነጀሉ 24 ሰዎች ላይ ዛሬ የሞት ፍርድ አሳልፏል። ጽንፈኛው የሁከትና የሽብር ቡድን አይስል አካባቢውን ከያዘና የጦር ካምፑን ከተቆጣጠረ በኋላ የሚበዙት ሺያ ሙስሊም የሆኑባቸውን በመቶዎች የሚቆጠሩ ምልምል ወታደሮች አሰልፈው በርሸና መልክ መግደላቸው ይታወሳል። የዜናው ሰዓት አበቃ።
ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ 1925ና በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 1 2007 ዓ.ም ምሽት ፕሮግራማችን ነው።
We were not only looking at violent extremism, we're looking at other kinds of conflict patterns that exist, including conflicts that are...
ጥናታችን በበጥባጩ ጽንፈኝነት ላይ ብቻ ያተኮረ አይደለም። ወንጀለኛ መረቦች የሚፈጥሯቸውን ግጭቶች ጨምሮ የሌሎች ሁከቶችን ተመሳሳይነት እንመረምራለን።
በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ቼስተር ክሮከር ናቸው የሰማችኋቸው። የመልካም አስተዳደርን ጠቃሚነት የሚያበረታታው ዓለም አቀፍ ማዕከል ያወጣውን ሪፖርት ካብራሩበት የተቀነጨበ ነው የሰማችሁት። ዝርዝሩ በዲሞክራሲ በተግባር ፕሮግራም ይቀርባል። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ ጋዜጠኞችና የዞን 9 ብሎገሮች ወይም ጦማሪያን መካከል ሶስቱ መፈታታቸውን የአሜሪካ ድምፅ ከምንጮቹ አረጋግጧል። ራዲዮ ፋና የተፈቱት ጋዜጠኞችና ብሎገሮች ደግሞ 5 ናቸው ሲል ዘግቧል። በሽብር ወንጀል ተከሰው አንድ ዓመት ከሁለት ወር በእስር ያሳለፉት ጋዜጠኞች ተስፋለም ወልደየስ እና አስማማው ኃይለ ጊዮርጊስ እንዲሁም የዞን 9 አምደኞች የሕግ መምህር ዘላለም ክብረት ዛሬ ማምሻውን ተለቀዋል። በሕግ ፊት ከብሎገሮቹና ከጋዜጠኞቹ 8ቱን የሚወክሉት ጠበቃ አመሃ መኮንን ለአሜሪካ ድምፅ በተለይ እንደገለጹት ሁለቱ ሴቶች ማለትም ኤዶም ካሳይና መሐሌት ፋንታሁን ይህ ዘገባ እስከተጠናቀረበት ከጥቂት ደቂቃዎች በፊት ድረስ ከእስር ቤት አልተለቀቁም። ጠበቃውን አቶ አመሃ መኮንንን ሄኖክ ሰማእግዜር ማምሻውን አነጋግሯቸዋል።
ትክክል ነው ሄኖክ፣ እኔም ዛሬ ከሰዓት በኋላ እንደውም ምናልባትም ከስራ ሰዓት በኋላ ወደ 11 ሰዓት አካባቢ ነው መረጃውን መስማት የጀመርኩት። ሁለቱ ጋዜጠኞችና ከብሎገሮቹ አንዱ ማለትም አስማማው ኃይለ ጊዮርጊስ፣ ተስፋለም ወልደየስና ዘላለም ክብረት መፈታታቸውን ለቤተሰባቸው ደውለዋል የሚል ነገር ሰማው። እኔም ይህንን ለማጣራት እንዲሁ ጉዳያቸውን ሲከታተሉ ከነበሩ ዘመዶቻቸው፣ ጓደኞቻቸው አጣራው እና በእርግጥም መደወላቸውን ሰማው። ትንሽ እየቆየም እንደውም ከክሊንቶም ወጥተው ቤተሰቦቻቸው ጋር መቀላቀላቸውን ሰማው። መጀመሪያም አስማማውን በቀጥታ በስልክ አገኘሁት። ከዛ በኋላ ተስፋለምና ዘላለምንም እንደዚሁ በተከታታይ በስልክ አግኝቻቸዋለሁ። እንግዲህ እነሱም ውሳኔውን የሰሙት ከሰዓት በኋላ ነው። ዛሬ ከሰዓት በኋላ የዞኖቻቸው ባሉበት በድምፅ ማጉያ ስማቸው እንደተጠራ እና ሲወጡ ይሄ ውሳኔ እንደተነገራቸው እና ከማረሚያ ቤቱም የመፈቻ ወይም የክሊራንስ ወረቀት እንደተሰጣቸው ክሊራንሱ ላይም መፈታታቸው ምክንያት የሚለው ቦታ ላይ የተሞላው ክሱ በመቋረጡ ምክንያት የሚል እንደሆነ ነው የተነገራቸው እና ወዲያውኑ ያው በዚህ ምክንያት ከእስር ቤቱ ከክሊንቶ እንዲወጡ ነው የተነገራቸው።
እንግዲህ በዛሬው ዕለት ፋና ሬዲዮ ፋና ብሮድካስቲንግ ኮርፖሬሽን ባሳተመው ጽሁፍ የገለጻቸው አንዳንድ ጉዳዮች አሉ። የተፈቱት አምስት እንደሆኑ ነው የሚገልጸው። ኤዶም ካሳ፣ የዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ተስፋለም ወልደየስ እና ማህሌት ፋንታሁን መፈታታቸውን ይገልጻል። እነኚህ ደንበኞችዎት ተፈተዋል?
ትክክል ነው። አሁን መጨረሻ ላይ ደግሞ እንደውም እኔም የፋና ብሮድካስቲንግ ኤጀንሲን ዘገባ በቀጥታ እኔ አልሰማሁም፣ ግን የሰማ ሰው ደውሎ አሁን ሄኖክ አንተ እንደገለጽከው ፍትህ ሚኒስቴር በአዋጅ በተሰጠው ክስ የማንሳት ስልጣን መሰረት በአምስቱ ተከሳሾች ላይ ክሱን ማንሳቱን ገልጾ ለፍርድ ቤት ትላንት አቤታ ባቀረበው መሰረት ፍርድ ቤት አምስቱ አሁን የጠቀስካቸው ከቃሊቲ ማረሚያ ቤት የሚገኙት ሁለቱ ሴት ታሳሪዎች ማለትም ማህሌትና ኤዶምም ጭምር እንደተፈቱ ወይም እነሱንም በሚመለከት ክሱን እንዳነሳ አቤታ ማቅረቡን ገልጿል የሚባል ነገር ሰምቻለሁ። ግን እስከዚህ ደቂቃ ድረስ ከዚህም በኋላ የሚወጡበት ሁኔታ አይኖርም። ማህሌትና ኤዶም ከቃሊቲ ማረሚያ ቤት እንዳልወጡ አሁን ከቤተሰቦቻቸው አረጋግጫለሁ። አልወጡም ከማረሚያ ቤት።
እንግዲህ በዚህ ዘገባ እንደተመለከትነው ሰኔ 30 ቀን 2007 ዓ.ም የተጻፈ ደብዳቤ ከፍትህ ሚኒስቴር በአዋጅ በተሰጠው ስልጣን መሰረት በሚል በፋና የተጠቀሰ ደብዳቤ አለ። ለፌዴራል ከፍተኛ ፍርድ ቤት በጻፈው ደብዳቤ ክሱ እንደተቋረጠ በመግለጹ ነው ይላል ዘገባው። ይሄንን ደብዳቤ እናንተ ደርሷችኋል? የምታውቁት ነገር አለ ስለዚህ ደብዳቤ?
ምንም የምናውቀው ነገር የለም። ሄኖክ፣ እንደገለጽኩልህ ዜናውንም ይሄ መረጃውንም መስማት የጀመርኩት የዕለቱ የስራ ሰዓት አብቅቶ ወደ ቤቴ በመሄድ ላይ ያለው ነው፣ ከ11 ሰዓት አካባቢ ማለት ነው። ስለዚህ እኛም አልተጠራንም፣ ምንም የደረሰን መረጃ የለ ነው እየሰማን ያለ ነው። ያው እንደዚሁ እኛም ከተለያዩ የዜና ምንጮች ነው የምንሰማ ያለ ነው ስለሚሆነው ነገር እና በእርግጥም ሶስቱ ልጆች እኔ በስልክ አግኝቻቸዋለሁ። ስለ ደብዳቤውም ምንም የምናውቀው ነገር የለም። ልጆቹም የሚያባይዘው የተፈቱትም ሰዎች ልጆች ሁለቱ ጋዜጠኞችና ተማሪ ዘላለምም ፍርድ ቤት አልቀረቡም፣ ትላንትም ቢሆን ማለት ነው።
አዎ እሱን ገልጸውልኛል። በተለይ ተስፋለም ወልደየስንም አግኝቸው ነበረ። እንግዲህ ሌሎች ቀሪ አሉ። በሌለችበት የተከሰሰችው ሶሪያና ሽመልስ፣ በእስር የሚገኙት አቤል ዋበላ፣ ናትናኤል ፈለቀ፣ በፈቃዱ ኃይሉና አጥናፉ ብርሃኔ ይገኛሉ። እነሱን አስመልክቶስ ያላችሁ መረጃ ምንድን ነው? ከፋና እንደምንመለከተው ከሆነ ደብዳቤውን ገልጾ ክሱ እንደሚቀጥል ነው ከፍርድ ቤት የተገኘው መረጃ እንዳመለከተ የዘገበው።
እኔ እንግዲህ እኔም አሁን ያለኝ መረጃ ይኸው ፋና ሬዲዮ ገለጸ የተባለው ነገር ብቻ ነው እንጂ ስለ አምስቱ ቀሪዎቹ ተከሳሾች ፍትህ ሚኒስትርም ይሁን ፍርድ ቤት ምን ሌላ አቋም አለ የሚለውን ነገር ምንም የተለየ መረጃ የለኝም። እኛ እንግዲህ በ13 ቀጠሮ አለ በጉዳዩ ላይ ብይን ለመስጠት ፍርድ ቤት የያዘው ቀጠሮ አለ። በዛ ቀጠሮ እንቀርባለን። ከዛ በፊት በተያያዘው መንገድ ሌሎቹም ከእስር እየተፈቱ ጉዳዩ የሚቋጭ ካልሆነ በስተቀር በእኛ በኩል ያው የሐምሌ 13 ቀጠሮ መጠበቃችን አይቀርም።
በስተ መጨረሻ እንግዲህ ዛሬ የተፈቱት ሶስቱ እንግዲህ ለማግኘት የቻሉትን ማለት ነው በስልክም ይሁን በአካል ሲያነጋግሯቸው እንደው ምን አይነት ስሜት ነበር የነበራቸው? ከህግ አንጻርስ እናንተ እንዴት ነው የምታዩት ይሄን?
ደስተኞች ናቸው። ያው ማንም ሰው መቼም ከአንድ አመት በላይ ነው አሁን ታስረው የነበሩት እና ከዛ የእስር ሁኔታ ወጥተው ከቤተሰቦቻቸው ከጓደኞቻቸው መቀላቀላቸው በጣም ደስተኞች እንደሆኑ ነው የተገነዘቡ። በእኛም በኩል እዚህ ውሳኔ ላይ በመደረሱ እና ነጻነታቸውን በማግኘታቸው ጥሩ ነው፣ የሚያስደስት ነው ብለን ነው የምንይዘው። ከህግ አንጻርም እንግዲህ ምናልባት ሌሎች ሊነሱ የሚችሉ ጥያቄዎች ይኖራሉ። ያው ፍትህ ሚኒስቴር በእርግጥም በአዋጅ በተሰጠው ስልጣን መሰረት ክስ ከመሰረተ በኋላ ከፍርድ በፊት በማናቸውም ጊዜ ክሱን የማንሳት ስልጣን አለው።
በጣም ነው የማመሰግነው። የዞን 9 ጦማሪያን በእስር የሚገኙት እንደዚሁም ደግሞ በኢትዮጵያ በእስር ቤት የቆዩት ጋዜጠኞች ጠበቃ አቶ አመሃ መኮንን እየተከታተልን ሰሞኑን ዘገባውን ለአድማጮች የምናደርስ ይሆናል። ለዛሬ ለሰጡን ማብራሪያ አመሰግናለሁ።
አመሰግናለሁ። የሚነኩ
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያዳመጣችሁት ያላችሁት። የሰማችሁትም የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የ
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ትናንት በሕዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች ምላሽ ከሰጡባቸው ነጥቦች መካከል በኢትዮጵያ የተካሄደውን ምርጫ የሚመለከት ይገኝበታል። ግንቦት አጋማሽ ላይ የተካሄደው ምርጫ ፍትሐዊ፣ ዲሞክራሲያዊና ተአማኒ ስለነበር ሰዎች የተለያዩ ነገሮች ቢሉም ብዙም አያሳስበንም ማለታቸው ይታወሳል። ጠቅላይ ሚኒስትሩ ገዢው ፓርቲና መንግስት በሕጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮችን እንደሚያዘጋጁ ገልጸዋል። ይህ የሚደረገውም ተቃዋሚዎችም የራሳቸው ደጋፊ ሕዝብ ስላላቸው ነው ሲሉም አክለዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ምክትል ሊቀመንበር ዶክተር መረራ ጉዲና እና የሰማያዊ ፓርቲ ፕሬዚደንት አቶ ይልቃል ጌትነትን በእነዚህና በሌሎችም ነጥቦች ላይ አመለካከታቸውን እንዲገልጹልን ጋብዘናል። ያነጋገራቻቸው አዳነች ፍስሐዬ ናት። ቀጥሎ ይቀርባል።
በመጀመሪያ ደረጃ ዶክተር መረራ ጉዲና፣ አቶ ይልቃል ጌትነት ለትብብራችሁ እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስለ ምርጫው ጉዳይ በቀረበላቸው ጥያቄ ምርጫው እንግዲህ ሰላማዊ፣ ዲሞክራሲያዊና ፍትሐዊ ነው የነበረው፣ ህዝቡ ውሳኔ ሰጥቶበታልና ሌሎች የተለያዩ ነገሮች ቢናገሩም ብዙም አያሳስበንም ብለው ነበርና በዚህ ላይ ያላቸው አመለካከት በዶክተር መረራ ልጀምር።
ኢህአዴግ ነጻና ፍትሐዊ ምርጫ የሚመስል ነገር የሞከረው 97 ምርጫ ላይ ነው። 97 ምርጫ ላይ በነጻና ፍትሐዊ ምርጫ በሚመስል ነገር ኢህአዴግ እንደማይመረጥ አረጋግጦ በዛውኑ ጊዜ ነበር ወደ ጉልበትና ወደ ሌሎቹ ነገሮች የገባው። ስለዚህ እንግዲህ 2002 99.6 ሆነ፣ 2007 ደግሞ 100% ሆነ። በአንደኛው ክፍለ ዘመን ቀርቶ በአሪስቶትል ዘመንም እንዲህ አይነት ምርጫ የሚባል ቅርጫ እንኳን የማይመስል አልነበረም። ዘንድሮ እኮ ምርጫ ማጭበርበርም ምርጫ መስረቅም ሳይሆን በአደባባይ ሚሊዮኖች እያዩ በታጠቀ ኃይል የህዝብ ድምፅ ነው የተዘረፈው።
አቶ ይልቃል፣
ዶክተር መረራ ያሉትን በሙሉ እቀበለዋለሁ። እንዳሉትም በአንጻራዊነት እስከ ምርጫው ቀን ድረስ ነጻና ፍትሐዊ ምርጫ የተሞከረው በ97 ነበረ። ነገር ግን በዛ ጨዋታ ውስጥ ኢህአዴግ መቆየት እንደማይችልና የምሩ እንደማያምንበት ካወቀ በኋላ የውስጣቸው በአደባባይ እየወጣበት ብል ይችላለሁ። ምናልባት በፊትም የውሸት ነበረ ለማሸነፍና ለመንግስታቸው ይሁንታ ለመስጠት እንጂ የምር በመድበለ ፓርቲ ዲሞክራሲ የሚያምኑ አልነበሩም የሚለውን እንዳረጋግጥ ነው ያደረገኝ። ከምርጫ 2 ቀን በፊት በፖሊስ ኮሚሽን ሲገለጽ የነበረው መግለጫና የወጣውን አዋጅ፣ በየአካባቢው ሲንቀሳቀስ የነበረውን የጦር ኃይል ያየ ሰው ኢትዮጵያ ውስጥ ምርጫ የሚደረግ ሳይሆን አንድ አይነት የአስቸኳይ ጊዜ አዋጅ የታወጀ ነበር የሚመስለው እና እኔ በአጠቃላይ እንዲህ ያለው ንግግር ከእውነታው ጋር በጭራሽ የተራራቀ ንግግር ነው።
እዚህ ላይ ግን እንግዲህ የአፍሪካው ተወካይ ዲሞክራሲያዊና ፍትሐዊ ነበር ባይሉትም ሰላማዊና ተአማኒ ነበር ብለዋል። እንግዲህ ተአማኒ የተባለበት ምክንያትም መጀመሪያ ከረጢቱ ንጹህ እንደሆነ ታይቶ፣ ምንም ነገር እንደሌለው ታይቶ፣ ከዛ ባሉት ተመልካቾች አይተውት፣ ከዛ ኮረጆ ሞልቶ፣ ኮረጆ ደግሞ ሰዎቹ በየጣቢያው ባሉበት ሳይወጣ በድምፅ የተሞሉት ኮረጆዎች እዛው እንደተቆጠሩ ነው እንግዲህ የሚገለጸው እና የአፍሪካ ህብረት ተወካዩ ራሳቸውም ተአማኒና ሰላማዊ ነበር ብለውታል። እንግዲህ ወደ ዶክተር መረራ ልመለስ።
የአፍሪካ ህብረት እንግዲህ ያንን ያክል መሄዱም ትንሽ ዘንድሮ ያንን ያክል መሄዱም አጥፎ አይደለም። የአፍሪካ ህብረት ታዛቢ የሚባለው እኮ በአጠቃላይ ይከክልን ሊከክል አይነት ነገር ነው እና ከድሮ ትንሽ አልላል የዘንድሮ ሪፖርታቸው። በአብዛኛዎቹ የአፍሪካ ሀገሮች ደግሞ የተሻለ ምርጫም ላይካሄድ ይችላል። አፍሪካ ህብረት የሚባለው ዲክታተሮች ማህበር ስለሆነ ከዚህ ከአፍሪካ ህብረት ከሚባለው እኔ ብዙ ጊዜ እንደ ታዛቢም ሊመለከታቸው ህዝብ እያየ የህዝብ ድምፅ ተዘርፈዋል። አንዳንዶችን ነቃ ያሉባቸው ቦታዎች የህዝብ ድምፅ ተቃጥሏል። ከአንዳንድ ቦታዎች ለምሳሌ አርሲ፣ አዋሳ አካባቢ መድረክ የተወዳደርባቸው በዚህ በአምቦ መስመር፣ ኢሉባቦር፣ ከሽንት ቤት እኮ የህዝብ ድምፅ ተሰብስቦ እኮ ተሰጥቶናል። ያን ሁሉ ለኢትዮጵያ ምርጫ ቦርድም ለሚባለው ለሚዲያም ለመንግስት ሚዲያም ጭምር አሳይተናል። ትልቁ አካባቢ የሚባለው የኦሮሚያ አካባቢ ነው። አንዳቸውንም ወደ 3 ወር አካባቢ ሲንቀሳቀስ አንድ የአፍሪካ ምርጫ ታዛቢ የሚባል ወደ 40,000 ነው ስንት አሰለፍኩ የሚለው የኢትዮጵያም የሀገር ውስጥ ታዛቢዎች አንድ አላጋጠመኝ። ሁለቱ የትም ቦታ አላጋጠሙኝም። ወደው 3 ወር አካባቢ ከሐረር እስከ ወለጋ እስከ አርሲ ባለ ዞራለሁ፣ አንድም ቦታ አላጋጠሙኝም።
ወደ አቶ ይልቃል ሄድና እንግዲህ ከዛ ጋር አያይዘው እንዲመልሱት፣ እኔ ለምሳሌ ምርጫ በሚካሄድበት ጊዜ በቴሌቪዥን ተመልክቼ ነበርና በቀጥታ ስርጭት ነበር የሚተላለፈው። የኢህአዴግና የሰማያዊ ፓርቲ ታዛቢዎች ብዙ ቦታ እንደነበሩ ነው እንግዲህ ለመረዳት የቻልኩትና እኔ የሰማኋቸው እንኳን አንድ ሁለት የሰማያዊ ፓርቲ ታዛቢዎች በዛን ቀን በሂደቱ ምርጫ በሚካሄድበት ጊዜ ጥሩ እንደሆነ ነው ሲናገሩ የነበሩት። ታማኝ እንደሆነ ጥሩ እንደሆነ ሲናገሩ ነበረ እንግዲህ እኔ የሰማሁት። እና አብረው እንዲመልሱት አቶ ይልቃል፣
አንደኛ ነገር ምርጫ የአንድ ቀን ስራ አድርጎ ማየት ትክክል አይደለም። ለምሳሌ ያህል የሰማያዊ ካቀረብናቸው 400 እጩዎች እኮ 200ዎቹ መጀመሪያ በምርጫ መዝገባ ላይ ተሰርዘዋል በደብዳቤ። ይህን ምርጫ ቦርድ አምኗል። ይህንን ለምን ሰረዝክ ሲባልም አንቀጽ ጠቅሶ ህግ ጠቅሶ አንድም ቦታ ማስረዳት አልቻለም። በእናንተ ሬዲዮም ጭምር ቀርቡ አዲስ አበባ ላይ እንኳን 6 ቦታ ባዶ ሆነን ነው ሰማያዊ 200 እጩ ተሰርዞበት አንድ ፓርቲ የት ቦታ ነው ድምጽ ሊያገኝ የሚችለው? ይሄንን ሁኔታ የአፍሪካ ህብረት ታዛቢ አያውቅም። እኔንም የአፍሪካ ህብረት ታዛቢ ተብሎ ልክ ዶክተር መረራ እንዳሉት አንድም ሰው አናግሮን አያውቅም፣ አግኝተናቸውም አናውቅም። በአጠቃላይ በአዋጅ የታፈነን ምርጫ የዛን ቀን ህዝብን በወታደር ጸጥ ለጥ ካረጉ በኋላ ተኩስ ለምን አልተነሳም ካልሆነ በስተቀር እኔ ይህንን ሰላማዊ ነበረ ታማኒ ነበረ ማለት ምን እንደሆነ ትርጉሙም አይገባኝም።
ከዚህ ጋር በተያያዘ እንግዲህ ገዢው ፓርቲና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ ተሳትፎ መድረኮች እንደሚዘጋጁ ገልጸዋል የኢትዮጵያው ጠቅላይ ሚኒስትር። ይህን የሚያደርጉትም ተቃዋሚዎችም የራሳቸው የሆነ ደጋፊ ስላላቸው እንደሆነና መብታቸውም እንደሆነ ነው የገለጹት። እና በዚህ ላይ ያሉትን አስተያየት
ለነገሩ ኢህአዴግ ከምርጫ በኋላ ብዙ ጊዜ ደጋግሞ የሚለው እሱን ነው። ጠቅላይ ሚኒስትሩ የፈለገውን ቢልም የአካባቢው ካድሬዎች እኮ እኛን እንዴት አልመረጣችሁም ብሎ ፈረንጆች የሚሰጡትን እንኳን ሴፍቲኔት ነው ምን የሚባለውን እንኳን ምግብ እኮ የእርዳታ እህል ሁሉ እኮ የሚከለክሉበት ነው። የምርጥ ዘር የሚባለውን የሚከለክሉበት ነው። ስለዚህ ጠቅላይ ሚኒስትሩ የሚለውና መሬት ላይ ያለው ጨርሶ አይገናኝም። ኢህአዴግ የሚለው ሌላ፣ ስራ ላይ የሚውለው ሌላ ነው። ለምሳሌ ምርጫ 97 ፓርላማ ብትገቡ በየትኛውም ዲሞክራሲያዊ ሀገር የሚደረገውን እንክብካቤ እናደርግላቸዋለን ተብሎ ቃል ተገብቶልን ነበር። ፓርላማ ከገባም በኋላ ግን አንድም ነገር እዛ ውስጥ የተፈጸመ ነገር አልነበረም።
አቶ ይልቃል
እንግዲህ ኢህአዴግን ባህሪውን ለተረዳና በቅርብ ለሚያውቅ ሰው ዋናው የፖሊሲው ምሰሶ ማታለልና ምስጢራዊነት ነው። የኢትዮጵያ ሕዝብም ተስፋን እየተመገበ መከራን ተሸክሞ መኖር ባህላችን እንደሆነ የተገነዘቡት ይመስላል። ይሄ አይነቱ ንግግር በ2002 ምርጫ ጊዜም የቀድሞው ጠቅላይ ሚኒስትር ይህንኑ ንግግር ተናግረውት ነበረ። ስለዚህ ይሄ የምር መድበለ ፓርቲ ዲሞክራሲን ኢህአዴግ የሚያምን ፓርቲ ስላደለ አሁን መደረግ ያለበት የሚመስለኝ እኔ መጀመሪያ ምርጫ ለማድረግ ነጻነት ያስፈልጋል። ዜጎች ነጻ ባልሆኑበት ነገር ደግሞ የተለያዩ አማራጮችን ማየት የማይችሉበት ጥፍንግ ያለ የአንድ ፓርቲ አገዛዝ እና ወደ ፖሊስ ስቴትነት የቀረበ ስለሆነ ይህን ለማድረግ መጀመሪያ ትግሉ የነጻነት ትግል እንደሆነ ይታየኛል።
አድማጮቹ ውይይቱ አላበቃም። በነገው ፕሮግራማችን እንግዶች ይመለሳሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ለፓርላማ ንግግር ባሰሙበት ወቅት በአንድ የፓርላማ አባል ተጠይቀው መልስ ሲሰጡ የኤርትራ መንግስት የኢትዮጵያና ጎረቤት ሀገሮችን የማተራመስ ስትራቴጂውን ካልቀየረ እርምጃ የምንወስድበት ሁኔታ ሊፈጠር ይችላል፣ ጊዜው ሲደርስም ለኢትዮጵያ ሕዝብ ገልጸን አስፈላጊውን እርምጃ ለመውሰድ የምንገደድበት ሁኔታ ይኖራል ማለታቸውን ተከትሎ የኤርትራን መንግስት ምላሽ ለማግኘት ተከታታይ ጥረት በማድረግ ላይ እንገኛለን። ዛሬ ያገኘናቸው አንድ ከፍተኛ ባለስልጣን ለጊዜው አጣዳፊ ስራ ላይ መሆናቸውን ገልጸው ሰሞኑን እንደሚያስታውቁ ቃል ገብተዋል። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤቶች ሰሞኑን ተገኝተው የከፍተኛ ኮሚሽነሩ ሪፖርት እና በጅቡቲና በሶማሊያ የቀረበውን የምርመራ ጊዜ ማራዘሚያ ጥያቄ የተቃወሙትና የኤርትራን መንግስት አቋም ያስረዱት አምባሳደር ተስፋ ሚካኤል ገራሃቱ ትናንት ለሮይተርስ በሰጡት ቃል ኤርትራን ለማዳከም በምታደርገው ጥረት ኢትዮጵያ በሀገራቸው ጉዳይ ጣልቃ እንደምትገባና የማተራመስ አቋም የምታራምድ የመንግስት ለውጥ ለማምጣትም እንደምትንቀሳቀስ በመግለጽ ከሰዋል። ተጨማሪ መረጃዎችን ወይም ምላሽ ለማግኘት ጥረታችንን እንቀጥላለን፣ እንዳገኘንም እናቀርባለን።
ክብራትና ክብራን አድማጮች ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡም እንጋብዛለን።
በኢንተርኔት ለምትከታተሉን amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ።
በእጅ ስልካችሁ voa.horn.mobi ላይም አለን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁም የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን ወይም ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ።
በቆዩ የኖኪያ የእጅ ስልኮች ላይ ዝግጅቶቻችንን ማግኘት ከተሳናችሁ ከቢኖ ስቶር ወይም ከዌብሳይታችን ላይ በነጻ መጫን ትችላላችሁ። ሳይቱ ላይ አረንጓዴውን ዌብሳይታችን ላይ ማለት ነው፣ አረንጓዴውን ቀስት ይከተሉ፣ ከላይ በስተቀኝ በኩል ይገኛል። ለእርሶ አገልግሎታችንን ለማቀላጠፍ በአዲስ መልክ የተዘጋጀ አፕ ነው።
በስቱዲዮ ቴክኒሻኑ ከርቲስ ባይነም፣ ፕሮግራሙን እየመራልን ያለው ንጉሡ ታምሬ ነው። አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ጤና ይስጥልን ቪኦኤ። ባለፈው አንድ አድማጭ በሰጣ ገባ ዝግጅቶቻችሁ ላይ የነገሩ ግንዛቤ የሌለው ሰው ስታቀርቡ ያናድዳል ብለው ነበር። እኔ ግን ሌላው ድክመታችሁና አድማጭን ዝቅ አድርጎ እንደማየት ነው ብዬ ታዘብኩትን ላካፍላችሁ ወዳለሁ። ባለፈው አንድ ኢንጂነር በኢትዮጵያ የኤሌክትሪክ ኃይል ሽያጭ ላይ አስተያየት እንዲሰጡ ጥያቄ አቅርባችሁላቸው ነበር እና የኤሌክትሪክ ኃይልን ማከማቸት አንችልም እና ሽያጩ ይቀጥላል ብለዋል። እኔ ግን ጥያቄ ብሆን የህብረተሰቡን ችግር እንዴት ይቀረፋል የሚለውን ጥያቄ አቀርብ ነበር። ማን፣ እንዴት፣ ለምን የሚሉ የጥያቄ መንደርደሪያዎች መሰረታዊ ናቸው ብዬ ገምታለሁ። እርግጠኛ ነኝ መስመሩን ብዙ ኃይል በሚያሰራጭ መስመር መተካት ይቻላል ብዬ ነው የምገምተው። ምክንያቱም ብዙ ሀገሮች በ21ኛ ሴንቸሪ ላይ ኤሌክትሪክ ማጣት ጥያቄያቸው አይደለም። በኤሌክትሪክ አቅርቦትም እና በውሃ አቅርቦት ጉዳይ ላይ የበለጠ ትኩረት ሰጥታችሁ ለወገኖቻችን መፍትሄ ብታስገኙ ደስ ይለኛል። አመሰግናለሁ።
ግራ ተጋብቻለሁ። የቀረባችሁት ስለ ኤምባሲ ጉዳይ መክፈል የሚገባው ማን ነው? የኢትዮጵያ መንግስት ነው ወይስ የኮንጎ ዲሞክራቲክ ሪፐብሊክ መንግስት ነው መክፈል ያለበት? እየተናገራሉ ተበደልን እያሉ እየተናገሩ ያሉት ኢትዮጵያውያን ናቸው። መልስ እየሰጠ ደግሞ ያለው የኮንጎ ዲሞክራቲክ ሪፐብሊክ መንግስት ነው። በመሰረቱ እነዚህ ሰዎች በጣም ተበድለዋል። ለ15 ዓመት ያህል ደሞዝ አለመከፈል ማለት እስካሁን መቆየታቸውን በጣም የሚገርም ነው። ያም ሆነ ይሄ ግን ግልጽ እንዲሆንልኝ እጠይቃለሁ። ምክንያቱም በእኔ ግምት ምንድን ነበር ይመስለኝ የነበረው ኢትዮጵያን ወክሎ ኤምባሲ ሆኖ የተቀመጠው የራሱ መንግስት ነበር ይከፍሏል ብዬ የማስበው። አሁን ግን እየተባለ ያለው ኮንጎ ሪፐብሊክ መንግስት ነበር መክፈል የነበረበት አይነት ሁኔታ ነው እየሰማሁ ያለሁት እና እንዴት እንደሆነ ግን አልገባኝም። አመሰግናለሁ።
አመሰግናለሁ። አስተያየት ለመስጠት ነው። ጠቅላይ ሚኒስትሩ በሬዲዮን ስሰማቸው ማስጠንቀቂያና ዛቻ እሳቸውም ሲዘቱ ሰምቻቸዋለሁ። የኢትዮጵያ ሕዝብ ለመሆኑ እሳቸው የሚጠይቁት የኢትዮጵያ ሕዝብ ምን መብት አለውና ነው? አሁን ታፍኖ በጠንጃ አፈ አለወደብ ሲያስቀሩን የኢትዮጵያ ሕዝብ አማክረው ነው። እንደገናስ ደግሞ ባድሜ ልጆቻችን ህጻናት ልጆች ሄደው እዚያ ተደፍተው ያ ባድሜ የሚሉት ሀገር ለእነሱም ይሁን ለእነዚህ ይሁን ያልታወቀ ቁጭ ብሏል። አሁን ደግሞ እንደገና በጠባጫሪነት ሀገሯን ሊያስከስሱ ነው እና የኢትዮጵያ ህዝብ የሚያውቀውና የሚናገረውም የለ። እነሱም አይጠይቁትም። ምን አፋለን ብለው ሀገርን ሲያስገነጥሉ ባለወደብ ስንቀር ማንን አማክረው ነው? ይሁን ወይ አይሁን ወይ ብለው ማንን ጠየቁ? አልጠየቁም።
Thank you. የተከበራችሁ አድማጮች፣ ቀደም ሲል አስተያየታቸውን የሰጡ አድማጭ የኮንጎ ዲሞክራሲያዊት ሪፐብሊክ ኤምባሲ ሰራተኞችን ሮሮ አስመልክቶ ያነሱ ጥያቄ ነበር። ትናንትና በዘገባው ውስጥ እንደሰፈረው የተከበሩ አድማጭ እንዲከፍል ጥያቄ እያቀረቡ ያሉት ሰራተኞቹ ቀጣሪያቸው የነበረው ኒዮ የሚሆነውን የኮንጎ ዲሞክራሲያዊት ሪፐብሊክ ኤምባሲ በኢትዮጵያ መሆኑን ማስታወስ እንፈልጋለን።
በኢሜይል ሌሎቻችሁም መልእክቶቻችሁን ላኩ፣ እናስተናግዳለን። ያድጋ ያቀረባችሁትንም እናመሰግናለን። አሁን በኢሜይል ወደ ደረሱ እንሻገር። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኤርትራ ላይ የሰጡትን ማስጠንቀቂያ መሰል ንግግር አስመልክቶ ሳምሶን ረታ የተባሉ አድማጫችን እንዲህ ይላሉ።
ይሄ የኢህአደግ ቅድመና ድኅረ ምርጫ የፖለቲካ ባህል ነው። ላለፉት ከ18 ዓመታት በላይ ለሆነ ጊዜ አንዳች ነገር ሊፈጠር በተቃረበ ቁጥር በእንዲህ አይነት ፈጠራዎች ጽዱ ያልሆነ የፖለቲካ ሜዳ ያዘጋጃሉ። አሁን የአሜሪካ ፕሬዚደንት እየመጡ ነው። የኤርትራን ፖለቲካ እንዴት እንደሚይዙት እየታዘብን ነው። የአሜሪካ መንግሥት ለህወሓት አንዳች የሚሠራ የቤት ሥራ ሊሰጠው ይመስለኛል። በዩናይትድ ስቴትስ ላይ ሁልጊዜ ጥርጣሬ የሚፈጥርብኝ ጉዳይ ለምንድን ነው እነርሱ በኤርትራ ላይ ይህንን ያህል ያተኮሩት? አሜሪካ የምትፈልገውን ካገኘች በኋላ የሚቀጥለው ምን ይሆን? ይህ ትልቅ ጥያቄ ነው። ህወሓትም ጦርነት ለመጫር የሚደፍር አይመስለኝም፣ ምክንያቱም ህልውናቸውን ሊያስከፍለው ይችላልና ሲሉ ሳምሶን ረታ ሐሳባቸውን ደምድመዋል።
ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በሜይል ለምትጠቀሙ ደግሞ አድራሻችንን ለማስታወስ horn@voanews.com ነው። ተሳተፉ።
ከምሽቱ 3 ሰዓት ከ36 ደቂቃ ሆነ። አሁን አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ መደበኛ ስርጭት ነው እየሰማችሁ ያላችሁት። ኢትዮጵያውያን በአሜሪካ ይቀጥላል።
የኢትዮጵያውያን ማህበረሰብ ድርጅቶች የሰሜን አሜሪካ የወል ቤት ይባላል። ባለፈው ሳምንት እዚህ ዋሽንግተን ዲሲ አካባቢ ሜሪላንድ ዩኒቨርሲቲ ሜዳ ላይ ከተካሄደው የኢትዮጵያውያን 32ኛው የስፖርት በዓል ወቅት ብቅ ያለ ቢያንስ ለእኛ ዝግጅት አዲስ ስብስብ ነው ይላል አዲሱ በመንደርደሪያው። በመሆኑም ባለፈው 15 ቀን የኢትዮጵያውያን በአሜሪካ ፕሮግራም ላይ ያስተዋወቅ ነውና ቀሪው ውይይት ለዛሬ አደረ። ባለፈው ውይይታችን ይህ የሰሜን አሜሪካ የወል ቤት የተባለው ስብስብ ዋና ጸሐፊ የሆኑት ዶክተር ሚካኤል አጎናፍር በኳሱ ሳምንት በተለይ እንደ አውሮፓውያን የሐምሌ ወር መጀመሪያ ቀን በመላው አሜሪካ የሚገኙ የኢትዮጵያውያን ህብረተሰብ ድርጅቶችና ማዕከሎችን አሰባስበን ስለ ወል ቤቱ ውይይትና ገለጻ እናደርጋለን ብለው ነበርና አዲሱ አበበ ተሳካላችሁ ሆይ ስንቶች ውስጥ ተገኙላችሁ ከሚሉ ጥያቄዎች ተነስቶ ባለፈው ወደ አስቀረበው ውይይት ያምራና የዛሬውን ያጠቃልላል። ዶክተር ሚካኤል ባለፈው ጁላይ 1 እንደ አውሮፓውያን የዘመን አቆጣጠር ስለነበረው ስብሰባ በማውሳት ነው የሚጀምሩት።
ካናዳ ጨምሮ ከተለያዩ የአሜሪካን ግዛቶች የመጡ የኢትዮጵያን ማህበረሰብ ድርጅት ተጠሪዎች ጋር ሰፋ ያለ ውይይት አድርገናል። 2 ቀናት እንደታቀደው ተገቢውን የምክክር የልምድ ልውውጥና ተጨማሪ ወደፊት መደረግ ያለባቸውን ጉዳዮች ተመካክረን ተለያይተናል። ጁላይ 4 ደግሞ የቀይ ምንጣፍ ምሽት በማካሄድ የዚህን አመት ሰሜን አሜሪካ የወል ቤት አመታዊ ጉባኤ በተሳካ ሁኔታ እንዳጠቃለልን ላሳውቅ ወዳለሁ።
የወል ቤት የሚሉት ተቋቋመ ነው የምንለው ባለፈው ጁላይ 1 ወይስ ደግሞ ስብሰባ ተካሄደ ብቻ ነው?
እንግዲህ የጉባኤው ዓላማ እንደተቀመጠው በመጀመሪያ ደረጃ ከየግዛቱ የሚመጡትን የኢትዮጵያን ማህበረሰብ ተጠሪዎች ለዚህ ለወል ቤቱ ምስረታ ተገቢ የሆነውን ምክክር ነው ያደረግነው። የወል ቤት ለምን ያስፈልጋል የሚል እንግዲህ ሀሳብ ውስጥ ትልቁ ውይይት እሱ ነበር። በዚህም አካባቢ ያሉ ታላላቅ የባህልና የማህበረሰብ ባለሙያዎች አስተያየታቸውን ሰንዝረዋል። አሁን ቀጣይ ዝግጅት ላይ እንገኛለን። የወል ቤት ምስረታው የሁሉም ድርጅቶች ጥምረትንና በአንድ ቦታ ላይ ተመዝግበው ትስስር መፍጠራቸውን የምናረጋግጥበት ሂደት ስለሆነ ምናልባት ጅምር ላይ እንዳለን ይሰማናል።
ዶክተር ማይክ፣ አንዳንድ አስተያየት ሰምቻለሁ በዚህ በእናንተ ስብስብ ዙሪያ። እናንተ መጀመሪያ ተሰባስባችሁ ማህበራቱን ኑ ነው ያላችኋቸው እንጂ ከስር ጀምራችሁ እንዴት እናቋቁም፣ እንዴት እንጀምረው በሚል በምክክር ሀሳቡ ጥሩ ነው ይላሉ ብዙዎቹ። ነገር ግን አጀማመሩ እንዲህ አይደለም። አሁን በማናቀው ተጠርተን ለመሄድ አንችልም ያሉ ያልሄዱ እንዳሉ አውቃለሁ። አጀማመራችሁ ሂደቱ ትክክል አልነበረም ነው የምትባሉትና እስቲ ይሄን ያብራሩልኝ።
ባለፈው እንደነገርኩ 9 ወር ጀምሮ ዝግጅት ያስፈልገው ነበረ። እንዲህ አይነት የወል ቤት ለመመስረት የሚያስፈልገውን ምክክር፣ ውይይት በየወሩ ፐብሊኩን እና እነዚህን የተለያዩ ድርጅቶች እንጋብዝ ነበረ። እንዴት የወል ቤት ሊመሰረት እንደሚገባ ውይይት እናካሄድ ነበር። በተለይ እዚህ በዲሲ አካባቢ ያሉት 4 ወይም 5 የሚሆኑ የማህበረሰብ ድርጅቶችን ቢሮቸው ድረስ ሄደን አንኳኩተን ጥያቄ አቅርበናል። ሁልጊዜ እዚህ ሀገር ድርጅት ሲቋቋም መጀመሪያ መመዝገብ አለበት። ያ ኢኒሽት የሚያደርገው ክፍል በመስራችነት የሚያስመዘግቡ ሰዎች መኖር አለባቸው። የተለያየውን ነገር ለማድረግ ኢቭን አዳራሽ እንኳን ለመከራየት ታክስ ኤግዘምት የሆነ ስታተስ እንዲኖረን አንድም ሰው አምስትም ሰው መመዝገብ መቻል ነበረባቸው። አክቹዋሊ አሰራሩ ላይ ያለ ችግር አልመሰለኝም። የግንዛቤና የፍላጎት ደረጃ የተለያየ ሊሆን ይችላል። 21 ስቴቶች እንገኛለን ብለው ማረጋገጫ ሰጥተውን ከነ ሰው ስም ዝርዝራቸው የሚገኙ ሰዎች ማን እንደሆኑ ሲያረጋግጡልን አንዳንዶች ያልተካፈሉ ሰዎች አሉ። አላማችንን በመጠራጠር ሳይሆን ጥምረት መሄዱን የማያምኑ እኮ ድርጅቶች አሉ።
እኔ እንኳ መጠየቅ የፈለግኩት አጀማመሩ ትክክል አይደለም የሚሏችሁ ሰዎች አሉ፣ ምን ይላሉ ለማለት ነው። ይሄ ከምኑ ምኑ ቀደመ እንደሚባል አይነት ሆነብን የሚሉ አሉ። እና አጀማመራችሁ ምን ያህል መርምራችኋል ነው። ግን እርስዎ ቀደም ሲል እንደጠቀሱልኝ ካለፈው ጊዜ ጀምሮ በስልክም ቴሌኮንፈረንስ በማድረግ የተለያየ አድርጋችኋል። እናም እስቲ እዚህ ድርጅት ውስጥ ባለፈው ጁላይ 2 እዚሁ ኳስ ሜዳው ስብሰባ ላይ የተገኙትን ጎላ ጎላ ያሉ የኢትዮጵያ ኮሚኒቲ ማህበራት ከአብያተ ክርስቲያናትም እስቲ ይጥቀሱልኝ። ዶክተር ማይክ፣
ከዲሲ አካባቢ የተገኙ እንዳጋጣሚ የሉም፣ ለምን እንደሆነም በግልጽ ባናውቅም። ይበልጡን ከካናዳ፣ ከቶሮንቶ፣ ካልጋሪ፣ ቫንኮቨር ተገኝተዋል። አሜሪካ ካሉ ክፍለ ግዛት፣ ከሲያትል፣ ከአትላንታ፣ ከዳላስ፣ ሚኒያፖሊስ እንግዲህ
ደህና አይ ምንም አይደለም።
18 የኮሚኒቲ ማህበረሰቦች ተገኝተዋል።
ከቤተ እምነቶች ነው?
ከቤተ እምነቶች አልተገኘም።
ለምን? እነሱንም ጋብዛ እነሱንም ያጠቃልላል ስላሉኝ ነው ባለፈው ውይይት።
እነዚህኞቹ እምብዛም የተገለሉ አይሆኑም። ነገር ግን ሁሉንም እስክናቀፍ ድረስ ከመስጊድ ጀምሮ እያንዳንዱ ክርስቲያን ድርጅቶቹን እስክናቀፍ ድረስ አንዱን ክፍል ጠርተን ሌላውን ማስቀረትም አልፈለግንም።
አይ ለኮሚኒቲ ሴንተሮች ስትልኩ ለማህበረሰብ ጽህፈት ቤት ስትልኩም ለአብያተ ክርስቲያናትም ለመስጊድ አባላትም መላክ ይቻላል። እሱ ምንም አይደለም። ወደፊት እንግዲህ
አላክንም። እውነተኛውን ነገር ነው። ምንድን ነው የማህበረሰብ ድርጅቶቹን ያስቀደምነው በዚህ ጉባኤ ላይ።
መልካም ነው። ቀደም ባለ ውይይታችን ግን ሁሉም የኢትዮጵያውያን ማህበረሰብ ተቋማት ከሃይማኖቱም ከማህበራዊ ድርጅቶችም የሚወከሉ ይካፈላሉ ተብሎ ነበር። ከኢትዮጵያውያን የህብረተሰብ ተቋማት ወይም ማዕከሎች ኮሚኒቲ ሴንተርስ ማለቴ ነው እንኳ ዶክተር ሚካኤል እንደገለጡት እዚህ ጉባኤያቸው በተካሄደበት በዲሲ ከሚገኙት ወደ 5 ማዕከሎች አንዳቸውም አልተገኙም። ለምን? እርግጥ ከ21 እንገኛለን ካሏቸው ማኅበራት መካከል 18ቱ ተገኝተዋል ብለዋል። የካናዳውን ትተን ከዚህ ከዩናይትድ ስቴትስ ብቻ እንኳ ብናሰላ ከመቶ የማያንሱ የኢትዮጵያውያን ማኅበረሰብ ማዕከሎች አሉ። አድማጮች፣ ወደፊት ስለዚህ እነ ዶክተር ሚካኤል ስለጀመሩት ስብስብ አንድ ዝግጅት ለማቅረብ እንሞክራለን። ከአጀማመሩ አንስተን ለምን ብዙዎቹ በዚህ ጥሩ መልካም ጅምር መሆኑ በተነገረለት ስብስብ ላይ እንዳልተገኙ፣ እንደምን ቢካሄድ ጥሩ ውጤት እንደሚያመጣ ጭምር እንወያያለን። ባለፈው 15 ቀን ያቀረብኩትን ጥያቄ ላሰማና ውይይታችንን ላብቃ። የዚህ ኃላፊዎች ወይም ነገር የምታንቀሳቀሱ ሰዎች እነማን ናችሁ? ከየት ከየት ተሰባሰባችሁ? ምን ምን ልምድ አላችሁ? ራሳችሁን እስቲ እንደው ትንሽ አስተዋውቁኝ። ከእርስዎ ልጀምርና
በራሴ በኩል እኔ የዚህ የኮንሶርቲየሙ ኤግዜክቲቭ ኮሚቴ ጸሐፊ ነኝ። ሰብሳቢነት ያሉት ወይዘሮ ወሰንልሽ ደበላ ይባላሉ። የኢትዮጵያን የሴቶች ጉባኤ ውስጥ ንቁ የሚሳተፉ ሰው ናቸው። ስንነሳ የተለያዩ ድርጅቶች ውስጥ ያሉ ንቁ ተሳታፊ ሰዎችን ነው ይዘን የተነሳ ነው። በስራ አስፈጻሚ ደረጃ 15 የሚደርሱ ሰዎች አሉ። የቦርድ መማክርት ደግሞ በበላይነት የሚያገለግሉ ሌላ 12 ሰዎች አሉ።
ሁሉና እንግዶቹን እናመሰግናለን። አድማጮች፣ ወደ ተከታዩ ቅንብር ነው የምናልፈው። ዲሞክራሲ በተግባር
አ አዲስ የወጣ ጥናታዊ ፕሮጄ አፍሪካ ግጭቶችን ለመከላከል ለመቆጣጠርና መፍትሄ ለማግኘት ባላት አቅም ላይ ያተኩራል። ይሄው ተቀማጭነቱን ካናዳ ያደረገውና የመልካም አስተዳደር መኖርን ተቃሚነት የሚያበረታታው ዓለም አቀፍ ማዕከል በጦር መሳሪያ ስለሚካሄዱ ግጭቶች ስፋትና ለስልጣን ስለሚደረጉ ትግሎች ምንነት የተሻለ ግንዛቤ ማግኘት ያስፈልጋል ይላል። የቪኦኤው ጆዲ ካፓ ተከታዩን ሪፖርት አጠናቅሯል። ሰሎሞን ክፍሌ ለዲሞክራሲ በተግባር ፕሮግራም ይዞታል።
የመልካም አስተዳደርን መኖር ተቃሚነት የሚያበረታታው ሲጂ በመባል የሚታወቀው ማዕከል ያወጣው ሪፖርት የአፍሪካ ግጭቶች ምርመራና ምላሹ ይላል ርዕሱ። ሪፖርቱ እንዴት የፖለቲካ ሁከት፣ ደካማ ተቋማት፣ ዘረኝነትና ሃይማኖት ለአጠቃላይ የአህጉሪቱ ሁከት አስተዋጽኦ እንደሚያበረክቱ ያትታል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞው የአፍሪካ ጉዳዮች ረዳት ሚኒስትር ቼስተር ክሮከር በሲጂ ዓለም አቀፍ የጸጥታና የፖለቲካ ፕሮግራም አጥኚ ናቸው።
We were not only looking at violent extremism, we're looking at other kinds of conflict patterns that exist, including conflicts that are...
ጥናታችን በበጥባጩ ጽንፈኝነት ላይ ብቻ ያተኮረ አይደለም። ወንጀለኛ መረቦች የሚፈጥሯቸውን ግጭቶች ጨምሮ የሌሎች ሁከቶችን ተመሳሳይነት እንመረምራለን። በባህር ላይ ወንበዴዎችና ሰዎችን በህገወጥ መንገድ ከሀገር አገር በሚያስተላልፉ ወንጀለኞች ሳቢያ የሚባባሱ ሁከቶችንም ጉዳይ እናያለን። የተለያዩ ቡድኖች ለስልጣን በሚያካሄዱት ውጊያ የሚፈጠረውን አመጽም እናያለን። በአሁኑ ወቅት ብሩንዲ ውስጥ የሚካሄደው ለምሳሌ በመሠረቱ ለስልጣን የሚደረግ ትግል ነው።
በጥባጩን ጽንፈኝነት በተመለከተ ዩናይትድ ስቴትስ፣ ፈረንሳይና ሌሎች አገሮች የአፍሪካን አገሮች በመርዳት ለስጋቱ ምላሽ ይሰጣሉ። ቼስተር ክሮከር ግን ስጋቱን ለማስወገድ ወታደራዊ አማራጩ ብቻ በቂ አይደለም፣ የችግሩ ምክንያት ከስር መሰረቱ መታወቅና መፍትሄም ከዚያ አኳያ ሊፈለግለት እንደሚገባ ይመክራሉ።
In some cases what happens is that there's a weak state with limited capacity in remote areas of a country.
አንዳንዶቹን ስናይ መንግስታቱ ደካማ የሆኑና በአገሪቱ የገጠር አካባቢዎች ለሚፈጠሩ ችግሮች መፍትሄ የመስጠት አቅም አይኖራቸውም። ይህንንም በናይጄሪያ እናያለን። እንደ ቦኮ ሐራም ባሉ እንቅስቃሴዎች ተስበው የሚገቡና የሚመለመሉ ሰዎች ሌላ አማራጭ ያጡ ናቸው። ስርዓቶች ሌላ ነገር ሰርቶ መኖር ያልቻሉ ናቸው። መንግስት እነዛን ሰዎች ችላ ብሏል። የአካባቢው አስተዳዳሪዎች ደግሞ ምን ሊያደርጓቸው እንደሚችሉ አያውቁም። የዛን አይነቱን ክፍተት እንግዲህ ቦኮ ሐራም ይሞላል ማለት ነው።
የቦኮ ሐራም ነውጠኞች ደግሞ ምልምሎችን እንዴት እንደሚያግባቡ ያውቁበታል ሲሉ ቼስተር ክሮከር ያብራራሉ።
We can help you, we can deliver things to you, we can give you jobs, we can give you guns, that sort of thing. So
እኛ እንረዳቻለን፣ የምትፈልጉትን ቁሳቁስ እናቀርብላችኋለን፣ ስራ እንሰጣችኋለን፣ ጠመንጃም እናስታጥቃችኋለን። እነዚህን የመሳሰሉ ማባባያዎችን ይዘረዝሩላችኋል። እናም እንዳልኩት ክፍተት እንዳይኖር ሁልጊዜም ነክተህ መጠበቅ አለብህ። ክፍተት ሲፈጠር አደገኛ ነው። በአጠቃላይ እንግዲህ መፍትሄው ወታደራዊ ብቻ አይደለም፣ ዋናው መልካም አስተዳደር ነውና።
የሲጂ ሪፖርት የአፍሪካን ግጭቶች የሚገልጸው ብዙ የተለያዩና ውስብስብ ብሎ ነው። የመፍትሄ ጥረቶቹም ቅይጥ መሆናቸውን ያስረዳል። አሁንም ቼስተር ክሮከር
Well, it's primarily Africa's job and the job of African countries and African governments and leaders to address those issues.
እሱማ በዋናነት ስራው የአፍሪካና የአፍሪካ ሀገሮች ነው የሚሆነው። የአፍሪካ መንግስታትና መሪዎቻቸው ለነዚህ ጉዳዮች መፍትሄ መፈለግ አለባቸው። እኔ በዋናነት የማሰምርበት ነገር ይህ ነው። እኔ የትኛውም የውጭው ዓለም የአፍሪካን ችግሮች ይፈታል ብዬ አላስብም። ከአህጉሪቱ ሸሪኮቻችን ጋር በጋራ ሆነን ልንረዳዳና መፍትሄ ልንሻ ግን እንችላለን። በሁለቱም ማለት በተቋማትና በተናጠል ልናደርገው እንችላለን። ይህ ደግሞ እርጥባን መስጠት አይደለም ወይም ጥገኛ መሆን አይደለም። ይሄ በጋራ በአፍሪካውያኑ አገሮችና በውጪ ባሉ የአፍሪካ ወዳጆች መካከል የሚደረግ ጥረት ነው።
በጆርጅ ታውን ዩኒቨርሲቲ የስትራቴጂ ጥናት መምህሩ ቼስተር ክሮከር አክለው ሲያስረዱ የቅርብ ትብብር መኖር ሁሉንም ወገን ይጠቅማል ብለዋል። ለዚህም አንድ እንደ ምሳሌ የጠቀሱት ቦኮ ሐራምን በጋራ ለመዋጋት የናይጄሪያ ጎረቤት አገሮች የሚሰጡትን ወታደራዊ ድጋፍ ነው።
We don't want to see bad guys get established in more areas of Africa. It's not good for the West. It's not good for Europe.
እነዛ ሰይጣናዊ አመለካከት ያላቸው ቡድኖች በብዙ የአፍሪካ አገሮች ሲንሰራፉ ማየት አንፈልግም። ለምዕራቡ ዓለምም ቢሆን ጥሩ አይደለም። ለአውሮፓም እንዲሁ መጥፎ ነው። ለዩናይትድ ስቴትስ ወይም ለመካከለኛው ምስራቅ ደህንነት አይበጅም። ብዛት ያላቸው ሰዎች የህገ ወጥ አስተላላፊዎች ሰለባ በመሆን ሜዲትራኒያን ባህር ውስጥ እየሰጠሙ ሲያልቁ ማየት አንሻም። ብዙ በጣም የምንጋፈጣቸው ችግሮች አሉ።
የመልካም አስተዳደርን ጠቃሚነት የሚያበረታታው ዓለም አቀፉ ማዕከል ያወጣው ሪፖርት በጥባጭ ጽንፈኝነትን በመዋጋቱ ረገድ ፖሊሲ ቀራጮችና ሲቪሉ ማህበረሰብም መተባበር አለበት ይላል። ቼስተር ክሮከር ያብራሩታል።
What we'd like to see is stronger recognition that the coercive tools may open the door or open the window for
ማየት የምንሻው አስገዳጅ መሳሪያዎች ለገንቢ ጥሪዎች በሮቻቸው መክፈት መቻላቸው ነው። ያ ማለት ግን ብቻውን መፍትሄ ያመጣል ማለት አይደለም። የሰላም አስከባሪዎች የሚወስዷቸውን እርምጃዎች ከአደራዳሪዎች እርምጃዎች ጋር ማገናዘብ ይኖርብሃል። እነዚህን ሁለት እርምጃዎች በዚያ አካባቢ ከሚኖሩ ማህበረሰቦች ጋር በመንደርና በከተማ ደረጃ ማስተዋወቅ ግድ ይላል።
ለአብዛኞቹ የአፍሪካ ችግሮች የአካባቢው ሀገሮች ትብብር ወሳኝነት ይኖረዋል ሲሉም ክሮከር ያስረዳሉ።
I think the toughest problems that Africa faces in the security space are regional problems where you have a large
ዛሬ ከባዱ የአፍሪካ ችግር በተለይ ጸጥታን በተመለከተ ግዙፎቹ ሀገሮች መላ ግዛታቸውን መቆጣጠር አለመቻላቸው ነው። ለምሳሌ ኮንጎ ዲሞክራሲያዊ ሪፐብሊክን መውሰድ እንችላለን። በዚያች ሀገር የተፈጠረው ችግር ለጎረቤቶቿም ተርፏል ወይም በሌሎች ሀገሮች የተከሰተው ኮንጎ ገብቷል፣ ወደ ሁለቱም አቅጣጫ ነው የነጎደው። ድንበር ዘለል ውጊያዎችም ተካሂደዋል። የሳህልን እንዲሁ ጋዳፊ ከሊቢያ ከተባረሩ በኋላ የተፈጠረውን የታጣቂዎች መበራከት ስናይ ችግሩ አካባቢያዊ የሆነ መምጣቱን እንገነዘባለን።
ሲጂ በሪፖርቱ መጨረሻ ግጭቶችን ለማስወገድ እንደ ተባበሩት መንግስታት ድርጅት ያሉ ከፍተኛ ተቋማት እንኳ የተሟላ መፍትሄ መስጠት አይቻላቸውም ይላል። ከብዙዎቹ ለተወሰኑት ችግሮች ብቻ ነው መፍትሄ ማግኘት የሚችለው ብሏል። የአፍሪካ ግጭቶች በሚል ርዕስ የቀረበው ይህ ሪፖርት በቡሩንዲ ለስልጣን የሚካሄደው ትግል እንዲያበቃ ሐሳብ ያቀርባል። ችግሩ በድርድር እንጂ ኃይልን በመጠቀም እንዲያበቃ የሚደረገው ሙከራ እንዲያቆም ይጠይቃል። ደካማ ተቋማትን አስመልክቶ ደግሞ የለጋሾች ትኩረት ተሳታፊዎችን በማስፋቱና በተባባሪ መንግስታት ላይ ሊሆን እንደሚገባ ጥሪ ያቀርባል። በዘርና ጎሳ ክፍፍል ጥያቄ ላይ የሲጂ ሪፖርት መንግስታዊ ያልሆኑ ድርጅቶችና ሌሎች ተቀናቃኞችን በማደራደርና የህዝብ ለህዝብ ፕሮግራሞችን በማስተዋወቅ እንዲሁም ችግሮችን መፍታት የሚያስችሉ አውደ ጥናቶችን በማዘጋጀት ላይ ማትኮር እንደሚገባቸው ሐሳብ ያቀርባል።
ክቡራትና ክቡራን አድማጮች አሁን የፕሮግራም መልእክት አለን።
የኦባማ ጉብኝት በኢትዮጵያ ለጥያቄው መልስ ጥያቄዎቻችሁን ላኩ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የፊታችን ነሐሴ 19 እና 20 ኢትዮጵያን ሊጎበኙ ነው። በጉብኝታቸው ወቅት ከአገሪቱ መሪዎች ጋር ስለ ጋራ ጉዳዮች ይወያያሉ፣ ከአፍሪካ ህብረት መሪዎችም ጋር ይገናኛሉ።
የኢትዮጵያ መንግሥት ተቃዋሚዎች ገዢው ኢህአዴግ ሰብአዊ መብቶችን ይረግጣል፣ ጋዜጠኞችን ያስራል፣ ተቀናቃኝ ፓርቲዎችን ያፍናል፣ ምርጫ አጭበርብረዋል በማለት የፕሬዚዳንቱን ወደ ኢትዮጵያ መሄድ ይቃወማሉ።
ዩናይትድ ስቴትስ ከኢትዮጵያ ጋር በአካባቢ ጸጥታ፣ በልማትና በንግድ የፖሊሲ ግንኙነት እንዳላት ይታወቃል። ከእነዚህ ጭብጦች አንጻር የፕሬዚደንቱን ጉዞ አስመልክቶ የሚተነትኑና መልስ የሚሰጡ ምሁራንን ለጥያቄው መልስ ዝግጅት ጋብዘናል።
ጥያቄዎቻችሁን በ202 205 9942 በውስጥ መስመር 14 እንዲሁም በኢሜይል ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ አሁኑኑ አድርሱን።
202 205 9942 የውስጥ መስመር 14 ኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዳት ኮም ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዓለም ዙሪያ ስላለው የሰብአዊ መብት መከበር ዲፕሎማቶቻችን ያዘጋጁትን ሪፖርት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በየዓመቱ ለኮንግረስ ይልከዋል። ዲፕሎማቶቹ በመላው ዓለም የሚገኙ መንግስታት የሰብአዊ መብት አያያዛቸው እንደምን እንደሆነ ገምግመው ሲያበቁ ነው የሚልኩትና አገራችን የውጭ ፖሊሲዋን ለማስተካከልም ትጠቀምበታለች። ሪፖርቱ በተጨማሪም ለሰብአዊ መብት የሚታገሉ ወገኖች ያለባቸው ነከባና እመቃ ያመለክታል። ከነዚህ የሰብአዊ መብት ተሟጋቾች ጋርም ጥቆማችንንና ትግላችንን እናሳይበታለን። ያለፈው የአውሮፓውያን 2014 ዓ.ም እንደ አይሲል፣ ቦኮ ሐራም እና አልሻባብ የመሳሰሉ ሽብርተኞች እጅግ በርካታ ለሆኑ ህዝቦች ስቃይና ወከባ ያደረሱበት ዓመት ተብሎ ሊጠቀስ ይችላል። እዚህ የሽብርተኞች ሰለባዎች ደግሞ በሃይማኖታቸውና በአስተሳሰባቸው ምክንያት ነው ለስቃይ የተዳረጉት። ይህ በእንዲህ እንዳለ እንደ ቻይና፣ ግብጽ፣ ኤርትራ፣ ኢራን፣ ሩሲያ፣ ሳውዲ አረቢያና በሌሎችም አገሮች ያሉ መንግስታት ዛሬም ድረስ ጋዜጠኞችንና የድረገጽ ጸሐፊዎችን ከማፈን፣ ከማሰርና ከማዋከብ አልተቆጠቡም። እንዳለፉት ዓመታት ሁሉ የሶማሊያ ሰብአዊ መብት አያያዝ ዩናይትድ ስቴትስን እንዳሳሰባት ነው። ሰላማዊው ሲቪል ህዝብ ግድያን ጨምሮ ከግጭቶች ጋር በተያያዘ ወከባ እንደተሰቃያለ። በጎ አድራጊ ድርጅቶች የሚለግሱት እርዳታ በተለይም በነውጠኛው ቡድን አልሻባብ ይወረሳል፣ ይዘረፋል። የተባበሩት መንግስታት ድርጅት እንደመዘገበው ከሆነ 1 ሚሊዮን 133 ሺህ ሶማሌዎች እዚያው አገራቸው ውስጥ ተፈናቃዮች ሆነዋል። ከአንድ ሚሊዮን በላይ የሚሆኑት ደግሞ ወደ ሌሎች አገሮች ተሰደዋል። በነገድ የተሰባሰቡ ሚሊሻዎችና አልሻባብ በመላ አገሪቱ ይሁነኝ ብለው የሚያካሄዱት ግድያ፣ አፈና፣ አስገድዶ መድፈር፣ የሲቪል ነጻነት አፈና፣ ሕፃናትን ለውትድርና መመልመልና ሌሎችንም የመብት ጥሰቶች እየተካሄዱ ናቸው። አንዳንድ የአፍሪቃ ህብረት የሰላም አስከባሪ ወታደሮችም አስገድዶ መድፈርን ጨምሮ ወሲባዊ ጥቃቶችንና ዝርፊያዎችን ፈጽመዋል። በሴቶች ላይም መጠነ ሰፊ የመብት ጥሰቶች ተካሂደዋል። ግርዛትና የግዳጅ ወሲብ ጥቂቶቹ ናቸው። ጤንነት ጎጂ በሆኑ እስር ቤቶች ማቆየትና የጅምላ ክስ ሌላው አይነት ወከባ ነው። ዩናይትድ ስቴትስ ውስጥ ይህን መሰል የመብት ጥሰት በቸልታ የሚታለፍ አይደለም። እኛም ራሳችን በእነዚህ መሰል ጉዞ በማለፋችን በሌላው ዓለም ያለው ይህን ሁኔታ በጥንቃቄ እንደምንመረምረው ግልጽ መሆን አለበት። የሰብአዊ መብት መከበርን በተመለከተ በማንኛውም አገር ቢሆን ሁኔታው የመሻሻል እድል እንዳለውም እንገነዘባለን። ለዓለም አቀፍ የሰብአዊ መብት ከበሬታ ወደፊት ለመጓዝ የሚያስችል ወዳጅነት መጠናከርና ማንኛውም ሰው፣ ሕፃናት፣ ሴቶች በእምነታቸው እንዲኖሩ ለማድረግ ጥረታችን ይቀጥላል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ከዚህ ቀጥሎ የሰዓቱን የምሽቱን ማጠቃለያ ዜና አሉላ ያሰማናል።
በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ ጋዜጠኞችና የዞን ዘጠኝ አምደኞች ጸሐፊዎች መካከል ሶስቱ መፈታታቸውን የአሜሪካ ድምጽ ራዲዮ ከምንጮቹ አረጋገጠ። የፋና ራዲዮ በበኩሉ የተፈቱ ጋዜጠኞችና የጦማር ጸሐፊዎች አምስት መሆናቸውን ዘገበ። በሽብር ወንጀል ተከሰው ከአንድ ዓመት ከሁለት ወር በእስር ያሳለፉት ጋዜጠኞች ተስፋለም ወልደየስና አስማማው ኃይለ ጊዮርጊስ እንዲሁም የዞን ዘጠኝ ጦማር ጸሐፊና የሕግ መምህር ዘላለም ክብረት ዛሬ ማምሻውን ከእስር ተፈተዋል። ከጦማር ጸሐፊዎቹ ጋዜጠኞቹ ስምንቱን የሚወክሉት ጠበቃ አቶ አምሃ መኮንን ለአሜሪካ ድምጽ ራዲዮ በተለይ እንደገለጹት ሁለቱ ሴቶች ማለትም ኤዶም ካሳይና ማህሌት ፋንታውን ከእስር ቤት ማምሻውን አልተለቀቁም። የደቡብ ሱዳን አማጽያን መሪ ሪያክ ማቻር ከፕሬዚዳንት ሳልቫኪር መንግስት ህጋዊነቱ አክትሟል ሲሉ ተናገሩ። ይሁን እንጂ ግጭቱ እንዲያከትም በቀጠለው ሰላም ድርድር ለመሳተፍ አሁንም ቢሆን ፈቃደኛ ነኝ ሲሉ የቀድሞ ምክትል ፕሬዚዳንት ማቻር መናገራቸውን አክላ ሊኒር ያጠናቀረችው ዘገባ አመልክቷል። በዕዳ ክምር የተዋጠችው ግሪክ ቆንጣጩን የቀረጥና የጡረታ ጉዳይ የሚመለከቱ የተሃድሶ እርምጃዎች በአስቸኳይ ተግባር ላይ አውላለሁ ስትል ጎረቤቶቿን ለሶስት ዓመት የዕዳ መክፈያ የሚውል ብድር ጠየቀች። አድማጮች፣ የማጠቃለያ ወሬዎቹ እነኙ ነበሩ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ቴክኒሻኑ ከርቲስ ባይነም፣ በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው።
በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን ስም የምንሰናበተው አስተናገድናችሁ አሉላ ከበደና
እኔም ሰሎሞን አባተነን አብራችሁን ስለ ቆያችሁ እናመሰግናለን።
የትግርኛ ስርጭት ይቀጥላል። እስከዚያው ታዲያ በዚህ ሙዚቃ ነው የምንተዋችሁ።
ሚኪያስ ንጉሴና ማርታ ጌታቸው አካል